ለሕብረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ማክሰኞ ህዳር 20 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ህዳር 20 ቀን 1082 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
ጸረ ኢሕአፓው ዘመቻ አሁንም ጋባላለም። በነበርኩም በስማ በለውም ስለ ድርጅቱ መተረክ መተረት የገንዘብ ምንጭ ሆኖ ነው ወይስ ሌላ ምክንያት አለው? አብዛኛው በአሉታዊ መቅረቡ ደግሞ ሳንቲምም እየለቀሙ ስም ማጥፋቱ ምን ይባላል? የኢትዮጵያና ኢሕአፓ ጣምራ ጠላቶች በሚል ርዕስ የቀረበውን ሐተታ እናሰማለን። ከዚያም እንጻፍ ካልንማ በእያሱ አለማየሁ በተከታታይ ከቀረቡት ጽሑፎች አንዱን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ሁሉም የሀገሪቱ አካባቢዎች ያሉ እስር ቤቶች እንዲፈተሹ ተጠየቀ። በርካታ መረጃዎች እንደሚያሳዩት በሁሉም አካባቢ በሚገኙ እስር ቤቶች ውስጥ ምንም አይነት ክስ ሳይመሰረትባቸው በማንነታቸው እንዲሁም በግለሰቦች ፍላጎት ብቻ የግፍ እስረኞች ሆነው ሕይወታቸውን እየገፉ ይገኛል። ይህ በእንዲህ እንዳለ እነዚህና መሰል ጉዳዮችን በተመለከተ እስር ቤቶች ሊፈተሽ እንደሚገባ ተገልጿል። እስር ቤት ውስጥ ባሳለፍነው ሆነ በአሁኑ ስርዓት ማንነታቸው ብቻ እየተመረጠ የታሰሩ የጅምላ ታሳሪዎች መኖራቸውም ይፋ ሆኗል። በተለይ በቃሊቲ እስር ቤት ከቀይ ሽብር ጀምረው እስከ ወያኔና አሁንም በአገዛዙ የታሰሩ እስረኞች እንዳሉም መረጃ ወጥቷል። አሁን ላይ እስር ቤቶች ቢፈተሽ የነጻ ማጓሪያ ሆነው ይገኛሉ የተባለ ሲሆን ለአብነትም ከ16 ዓመት በላይ ታስረው ከሚገኙት መካከልና በወያኔ ስርዓት በርካቶች እንዲሞቱ የተፈረደባቸውም ብዙዎች እንደሆኑ ታውቋል። አሁን ላይ በማንነታቸው ብቻ ለእስር የሚዳረጉ ግለሰቦች ቁጥር እያሻቀበ በመሆኑ በየእስር ቤቱ ያለምንም ክስ ለበርካታ ዓመታት በግፍ እስር ያሉ አካላት ስላሉ በሁሉም አካባቢ ያሉ እስር ቤቶች ፍተሻ ሊደረግባቸው እንደሚገባና ህዝብ ለነዚህ ንጹሃን ድምጽ እንዲሆንም ጥሪ ተላልፏል። በኦዴድ ቀጥተኛ ድጋፍ እንደሚደረግለት የሚነገረው ያሸባሪ ኦነግ ሁኔታ አሳሳቢ ደረጃ ላይ መድረስ ታውቋል። ያሸባሪውን ኦነግ አቋዋን የተረዱ በርካታ ምንጮች በቀጣይ ሌላ ጦርነት ከመፈቱና ጥቃት ከመፈጸሙ በፊት ህዝባዊ የተጠናከረና የተጠና እርምጃ እንዲወሰድበት ተጠይቋል። ያሸባሪው ቡድን በስፋት ተከትሎ ህትን ወያኔ ተገላገልን ያለው ዜጋ ሌላ ባለተረኛ አደገኛ ቡድን የሀገሪቱ ፈተና እየሆነ መምጣቱ አሳስቦታል። 30 ዓመታት የወያኔ አገዛዝ ዘመን አንድ ቀበሌ መያዝ ያልቻለውና በረሃ ለበረሃ ሲንከራተት የነበረው ኦነግ በኦዴድ ብልጽግና አገዛዝ ድጋፍና እርዳታ ዛሬ ከኦሮሞ አካባቢ አልፎ ለሀገሪቱ ትልቅ አደጋ እየሆነ መምጣቱ ያደባባይ ሐቅ ነው። ከዚህ ጋር በተያያዘ በአስመራ በኩል 200 ያልሞላ ወታደር ይዞ የገባው ኦነግ ዛሬ በከባድ መሳሪያና በ100,000 ሰራዊት እየተደራጀና አስፈሪ የሆነ መምጣቱ የሀገሪቱን ወደፊት አደጋ ውስጥ እንደሚከታት ሊታወቅ ይገባል የሚሉትን ተበራክተዋል። ቡድኑ አሁን ላይ ምራብ ሽዋን ጨምሮ በርካታ የወለጋ ዞኖችንና የሐረር አርሲ ባሌ እንዲሁም በሌሎች የኦሮሞ አካባቢዎችን እየተቆጣጠረ ከመሆኑም በላይ የአዲስ አበባ ዙሪያ በመሆኑ በመክበብ በአገዛዙ ቁጥረኝነት በተሰገሰጉ የወዲድ ካድሬዎች ልዩ ድጋፍ ንጹሃንን እየጨፈጨፈ ያረድና ንብረት እየዋደመ ያለ ከልካይና ያለ ጠያቂነት ከፍተኛ ስጋት ደቅኗል። ሆኖም ግን አገዛዙ ይህንን አይቶ እንዳላየ ሰምቶ እንዳልሰማ ዝም ማለቱ ደግሞ ነገሩን አስፈሪና አሳዛኝ አድርጎታል። አገዛዙ ከወያኔ እጅግ በከፋ ሁኔታ የወያኔን የክፋትና የጥፋት ተግባር ተባባሪ በመሆን ተመሪውን ህዝብ በአገዛዙ ላይ ያለውን አመኔታ እንዲያጣድርጓል። በአጠቃላይ ግን አሸባሪ ኦነግ የሀገሪቱን ሲሚንቶን ጨምሮ ብረትን መሰል የኮንስትራክሽን መሳሪያዎችን ዋጋ እንዲጨምር በማድረግ ከፍተኛ ንግድ ላይ ከማሰማራቱ በላይ ያለ ከልካይ ባንኮችንና ተቋማትን በመዝረፍ ሀብት እያከማቸ መሆኑ ታውቋል። የከፍተኛ ትምህርት ተቋማት መምህራን ከህዳር 25 ጀምሮ የሥራ ማቆም አድማ ሊያደርጉ እንደሆነ ተገለጸ። የከፍተኛ ትምህርት ተቋማት መምህራን ከህዳር 25 2015 ዓመተ ምህረት ጀምሮ የሥራ ማቆም አድማ እንደሚያደርጉ ለአገዛዙ በጻፉት ደብዳቤ ማሳወቃቸው ታውቋል። አንዳንድ የዩኒቨርሲቲ መምህራን እንደገለጹት የሥራ ማቆም አድማ ለማድረግ የወሰኑት ያቀረቧቸው ጥያቄዎች ምላሽ ባለማግኘታቸው እንደሆነ ተጠቁሟል። የኢትዮጵያ ከፍተኛ ትምህርት ተቋማት መምህራን ማህበር የአባሎቹን የደሞዝ ጭማሬ፣ የደረጃ ድገት፣ የመኖሪያ ቤት ድጎማና የመድህን ሽፋን ጥያቄዎች ምላሽ እንዲያገኙ ባለፈው ነሐሴ ለሚመለከተው አካል ደብዳቤ ማስገባቱ የሚታወቅ ነው። በመተከል ዞን ከጉባና ዳንጉር ወረዳዎች በማንነታቸው የተፈናቀሉ ንጹሃን ለወራት እርዳታ በመቋረጡ ክፉኛ መቸገራቸው ተገለጸ። በመተከል ዞን ጉባና ዳንጉር ወረዳዎች የተፈናቀሉ ወገኖች ለወራት እርዳታ በመቋረጡ ክፉኛ መቸገራቸው ታውቋል። በጉባ ወረዳ ከ17 ቀበሌዎች የተፈናቀሉ ወገኖች በአልማሃል አይሲድና ማንኩሽ ቀበሌዎች ተካተው ከጉባ ወረዳ የመጡ በሚል በዳንጉር ወረዳ ይረዱ እንደነበር ነዋሪዎች ገልጸዋል። ይሁን እንጂ አሁን ላይ ባላወቅነው ሁኔታ እርዳታ ከተቋረጠ ወራቶች ተቆጥረዋል ሲሉ ማማረዋል። እናቶች፣ አረጋውያን እና ህፃናት በከፍተኛ ሁኔታ በረሃብ እየተጎዱ በመሆኑ አገዛዙ በአስቸኳይ መፍትሄ እንዲሰጥ ጥሪ ቢቀርብለትም እንኳን ምንም አይነት ምላሽ ባለመስጠቱ ለበርካቶች ተስፋ መቁረጥ ምክንያት ሆኗል። ከጎባ ወረዳ ተፈናቅለው በዳንጉር ሲረዱ የነበሩ አባወራና ማውራዎች ከ860 በላይ መሆናቸው ታውቋል። ተፈናቃዮቹ እንደገለጹ እርዳታው ለምን አይደርሰንም በሚል ስንጠይቅ የእናንተኮ ወደ ትግራይ ሄዷል የሚል ምላሽ ሰጥተውናል። የተራበ ያለ ሰው ኮታ እንዴት ለዛ ተላልፎ ይሰጣል ሲሉ እንዲጠራላቸው ጠይቀዋል። ለተፈናቃዮች የሚመጣን እርዳታ ፍትሃዊ በሆነ መንገድ ከመከፋፈል ይልቅ በማፈናቀል ተሰማርተው ለነበሩ የማርላት ሁኔታ እየተስተዋለ ነው ሲሉም ጠይቀዋል። ወረዳው ከ47000 በላይ ተፈናቃዮች እንደሚረዱ ከመካከላቸውም ከ27000 በላይ የሚሆኑ የጉምዝ ተወላጆች መሆናቸው ተጠቁሟል። የዳንጉር ወረዳ አርሶ አደር ከርማል በሚል እርዳታ የተቋረጠበት መሆኑን የገለጹ ነዋሪዎቹ ብዙ ህፃናትና አቅመ ደካሞች ስላሉ እርዳታው ሊቋረጥ አይገባውም ብለዋል። አምቡላንሶች ከተፈለገው ዓላማ ውጭ አገልግሎት በመስጠታቸው ወላድ እናቶች ክፉኛ እየተቸገሩ መሆኑ ታወቀ። በሰሜን ጎንደር ዞን በሚገኙ ከተማዎች ህዝብን በተለይ ደግሞ ወላድ እናቶችን እንዲያገለግሉ የተመደቡ አምቡላንሶች ከተፈለገው ዓላማ ውጭ አገልግሎት እየሰጡ መሆናቸው አስቸጋሪ ሁኔታ እየፈጠረ መሆኑ ታውቋል። ለወላድ እናቶች እንዲያገለግሉ የተመደቡ አምቡላንሶች ከተፈለገው ዓላማ ውጭ በማገልገላቸው እናቶች በቤት ውስጥ እንዲወልዱ በመሆናቸው ችግሩ አሳሳቢ ደረጃ ላይ ደርሷል። በጦርነት ምክንያት ብዙ ነገር ያጣው የራያ አካባቢ በትምህርት መርጃ መሳሪያዎች የጥረት ታዳጊዎችን ወደ መደበኛ ትምህርታቸው የመመለሱ ሂደት ፈታኝ መሆኑ ተገለጸ። በአካባቢው እስካሁን የንግድ ባንኮች አገልግሎት ካለመጀመራቸው ደግሞ አቅም ያለው ማህበረሰብ ጭምር እርዳታ ጠባቂ እንዲሆን ተደርጓል። ከዚሁ ጋር በተያያዘ ካለው የኑሮ ውድነት አኳያ ተማሪዎች የተሟላ ደብተር ገዝተው ወደ ትምህርት ቤት መሄድ እንዳልቻሉ ሀሳባቸውን እየሰጡት የአላማጣ ከተማ ነዋሪዎች ሲሆኑ በዚህ ሰዓት በራያ ቆቦ፣ በራያ አላማጣ፣ በአላማጣ በቆቦና በኮረም፣ በዛስታ፣ በኦፍላ ተማሪዎች መደበኛ ትምህርታቸውን ለመጀመር ተቸግረዋል። ይሁን እንጂ አሁን ካለው የደብተርና የብዕር መወደድ አንጻር ተማሪዎቹ ባዶ እጃቸውን ወደ ትምህርት ቤት እየተጓዙ ነው። በውስጥ በውጭ ሀገር ያለው ሁሉ የአቅሙን ደብተር በመግዛት ዜግነታዊ ግዴታውን እንዲወጣና መግዛት ያልቻለው ደግሞ የደብተር መግዣ ብር ድጋፍ እንዲያደርግ እንዲሁም በሀሳብ ከጎናቸው እንዲሆን ማህበረሰቦች ጥያቄ አቅርበዋል። አካባቢ ላይ ያጋጠመውን መጠነ ሰፊ ውድመት አቅም ያለው ማህበረሰብ ጨምሮ ሁሉን ሰው ማለት በሚቻል መልኩ እርዳታ ጠባቂ እንደሆነና ባንኮች አሁንም ስራ ያለመጀመራቸው ደግሞ ሁኔታውን ፈታኝ እንዳደረገውም ገልጸዋል። የወያኔ ቡድን በአምስት በተለያዩ አካባቢዎች ወራሪ ኃይል እያሰለጠነ ባለበት ሁኔታ የምስራቅ አማራ ፋኖን ትጥቅ የሚፈታበት ምክንያት የለም ተባለ። ወደ ግሌ ህይወት በራያ ምድር የተሰው የአማራ ወጣቶች አጥንት ያስቀምጠንም ያሉት የምስራቅ አማራ ፋኖዎቹ በተለይ ሰብሳቢው ትጥቅ ይፈታ የሚሉ አካላት እንዳሉ በጭምጭምታ ደረሽበታለሁ ብሏል። ያገዛዙ እነዚህን አካላት መጀመሪያ ታንክና መድፍ የታጠቀውን የወያኔን ወራሪ ትጥቅ ያስፈቱ ብሏል። የወያኔ ወራሪ ኃይል በአምስት የተለያዩ ቦታዎች ወራሪ ኃይል እያሰለጠነ እንደሆነ መረጃ ያለን አለን ያለው የምስራቅ አማራ ፋኖ ወያኔ ዚሁራያ መሆኒ አካባቢ ሳይቀር ጦር እያሰለጠነ ነው ብሏል። ስለሆነም ይሄ የሚሰለጥን ኃይል ለማንም አይደለም አማራን ለመሮር የአማራናቶችን ለመድፈር ነው። ይህን እያየው ጦሬን የመበተንበት ምንም ምክንያት የለም ሲል ለአገዛዙ ምላሽ ሰጥቷል። በመሆኑም ለአማራ ያለቀ ትግል የለም ለአማራ ህዝብ የወረደ ሰላም የለም በማለት ሐሳባቸውን ሰንዝረዋል። ለእለቱ የነበረን ዜና ይህን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋር አብራችሁን
የኢትዮጵያና የኢሃፓ ጣምራ ጣላቶች የኢትዮጵያ ጣላቶች ሁሉም የኢሃፓ ጣላቶች ናቸው። እነሱ ካልተወገዱ ኢሃፓ ጣላት አልባ የሚሆን አይደለም። ትላንትም ዛሬም ተመክሮ ያረጋገጠው ሐቅ ነው። አገራችን ኢትዮጵያ ደግሞ ብዙ ጣላት ነበራት አላትም። ምክንያቱ ብዙ ነው። ትርኩ፣ ደርቡሹ፣ ሶላቶው መሬቷን ይዞ ሊገዛት ፈልጎ ልጆቿ ቆርጠው ተዋግተው ስላባረሯቸው ዘመን ተሻጋሪ ቂም ይዘውበታል እስከ ዛሬም ድረስ። ፈረንጆች ደግሞ የጣሊያን ጦር በአድዋ ድባቅ ምኒልክ ህዝብን ይዞ ከመታቸውና ለጥቁር ህዝብ የነጻነት አርአያ ሆና ኢትዮጵያ ብቅ ካለች ጊዜ ጀምሮ ቂም ይዘው ጠልተው ሊያዳክሟት ሊያጠፏት ቆርጠው ሲሰሩ ቆይተዋል። ያባም ኢትዮጵያዊና የአገሩ አለኝታ ሆኖ ተገኝቷልና የጥላቻቸው ኢላማ መሆኑ አልቀረም። ኢትዮጵያ ጠላቶቿ የበዙት ነጻነቷን አላስደፍር ብላ ጸንታ በመገኘቷ ነው። የጥንቶቹ እንደ ዛሬዎቹ ከርሶ አደሮች ራሳቸውንም አገራቸውንም ለመጣው ባለነፍጥ ወይም ነጋዴ ሊሸጡ ዝግጁ ሆነው ቢገኙ ኖሮ ጠላቶች አይኖሯትም ነበር። ከግብጽ ጋር በመልካም ጉርብትናና በሰላም መኖር ያልቻለችው ግብጽን በአባይ ጉዳይ ጥቅሟን አስቀድማ እንቢታ እስካሰማች ድረስ ነው። እንደ የዘንድሮቹ ቀጥረኞች ከግብጽ ሚሊዮን በላይ ተከፍላ ቀጥረኛ ሆና በነበርማ ግብጽም አረቦችን ባልጠመዷት ነበር። ያፓም እንደ ግንቦቴዎቹ የግብጽ ሙባረክን ጫማ ሳሚ ለመሆን ፈቃደኛነቱን ባሳየ ኖሮ ትላንትም ዛሬም ከገንዘብ ችግር በተላቀቀ ነበር። አገርን ጭልጥ አድርጎ ክዶ ማለት ነው። ከደስን መቼም ቢሆን እንቢ በማለቱ የኢትዮጵያ ጣላቶች ሁሉ ጣራቶቹ ሆኑ። ድርጅቱ ስልጣን አጥቶበት ሳይሆን የሀገርን ጥቅም መካድ ማስበላት ሲመጣበት እንብኝ ካፉ የማይለይ በመሆኑ ነው። በገንዘብና በልዩ ልዩ ጥቅማ ጥቅም ፈረንጁ አረቡ ምንቁጡ ሁሉም ይሃፓን ሊያንበረክክ ሞክሯል። የሀገር ቤቶቹ ደግሞ በስልጣን ፍርፋሪ እነ መይሶን በደርግ እነ ኦነግ በወያኔ ዛሬ ደግሞ የአድርባይ መንጋ በኮሎኔሉ ከቦር ስም ይዞ መሞት እያቃታቸው ከኩታራ ጫማ ስር ወድቀው ሲቅለሰለሱና ራሳቸውንም ወገንንም ሲያዋርዱ ማየት መታዘቡን ተገደናል። ኢህአፓ በዚህ ባለመፈረጁ ጠላቶች ከግራ ቀኝ ከአገር ቤትም ከውጭም ፈልተው ተባብረው ሳይታክቱ ይዘምቱበታል። የዛሬዎቹ አገር ወዳድ ተብዮች ደግሞ በተራና በዘቀጠ ጎጠኝነት ተገፋፍተው ትላንት አማራውን ለጥቃት የደረገውና ፈጀውን የፖለቲካ ስንዝሮ ዛሬ ስንቱ አማራ እየተፈጀ ባለበት ለአማራው ህዝብ የታገለ የቆማስ መስረው ኢህአፓን ሊወነጅሉ ሊያሶነጅሉ ሲጥሩም እየታዘብናቸው ነው። ደርጉም ከነርዝራሾቹ ወያኔም እንዲሁ አረቡም አሜሪካም በጋራ ሁሉም የሚዘምቱብን ሁሉንም በኢትዮጵያ ጉዳይ የኢትዮጵያን ብሔራዊ ጥቅም በተመለከተ አገርን አስቀድመን አገርን አናስነካም ብሎ ይሃፓ ስለታገላቸው ነው። ዛሬ አሜሪካ ኢትዮጵያን ጎዳል ይሉን የተነሱ ሊታዘንላቸው የሚገባ ቁጥሮች ትላንት ከአሜሪካ ውጪ አገራችን ወዳጅ የላትም ብለው ሲጃጃሉብን የነበሩት ናቸው። በተራ ጸረ አሜሪካነትም ሊያወግዙን ሲፍጨረጨሩ ነበር እንጂ አሜሪካ ጥቅሟን ስታስቀድም ይህ ሁሉም ከኢትዮጵያ ጥቅም ጋር ተጻራሪ ነበር። ትግላችን ጸረ ኢምፔሪያሊስት ነው የአሜሪካ ጃዙር ቅኝ አገዛዝ ያክትም በማለታችን ነው የአሜሪካን ጥላቻ ያተረፍነው እንጂ የሪዮት ጉዳይ ቢሆን ኖሮ ኢትዮጵያን ጠልተው ግን ተራማጅ ነን የአልባኒያ ኮሙኒስት ነን ያሉት በጎረበጧቸው ነበር። የማስተዋወቅ ችሎታችን እድሜው በጣም አጭር ሆኖ እንጂ አገራችንን ለወያኔ አሳልፎ የሰጠው የኤርትራን ግንጠላ በዓለም አቀፍ ደረጃ የደገፈው ማን ነው? አሜሪካ እንጂ። የኢትዮጵያ ብሔራዊ ጥቅም ባንዳዎቹ እንዴት አሳልፈው እንደሰጡና ይሄፓም እስከዛሬ ኢትዮጵያ ወይ ሞት ብሎ በመጽናቱ የተከሰተውን ሁኔታ ዘርዘር እያደረገን የምናቀርበው ይሆናል። ትውልድም ከሃዲ ባንዳዎችንና አስመሳይ አገር ወዳዶችን መለየት መቻል አለበት። የለመደበትን ባንዳ ሁሉ አገር ወዳድ ብለው ሊነግዱ የተነሱትን ማጋለጥና ማውገዝ ይገባዋል። ህዝብን የገደሉና ያስገደሉ ነፍሰ ገዳዮች የህዝብ አለኝታ ብለው ሊያሻሽጡ እየጣሩ ያሉትንም ጸረ ህዝብ ጸረ ኢትዮጵያ ብሎ ማራቅ እንጂ መድረክም ጆሮም መስጠት መታሰብም የለበትም። ታዲያ የካዲ ጸረ ኢትዮጵያ መንጋ ተጠራርቶና ተደጋግፎ ጸረ ኢህአፓ ቢሆን ምን ያስገርማል?
አጉል ነው
ምንም ተስፋ የለው ባከለ
አጉል ነው
ተናቆ ዜጎች እደጅ ለተጣሉ ለተገፈተሩ ረዳት ላጡቱ መብታቸው ተረግጦ ከቤት ከቀያቸው ለተባረሩቱ ጥንትም ሆነ ዛሬ የተነሳንበት የቆምንበት አቆ አስመሳይ ታጋዮች ጠንቅቀው ይወቁ ሰው ነው መሰረቱ የትግላችን ዚቁ ሰውነት ሲዛባ መብት ሲቀለድበት አድበናናይም እንዲያው እንደ ዘበት ደሃ ነው ተብሎ መንገድ ከመጣለው የሚበላው ካጣ በታልባ ከሆነው በየጎጆ ገብቶ ከተከረቸመው በርሃብ ከመጣሸው መንገድ ላይ ተወልዶ መንገድ ላይ ካደገው ምን ጊዜም ይሃባ የብሶት ተጋሪ ከጎኑ የሚቆም ነው የግፉዓን ዜጎች መብት እስከሚከበር ይፈለጣ ጥንቴ ቢንቆረቆር ደሜ ለአዲስ ሥርዓት ለምላሜ እያልን የምንዘምር ያባነንኛ በትግል ገድላችን ምንም የማናፍር ያልተሞዳሞድን ያልተንበረከክን ለንዋይ ለጥቅም ለሕዝብ በጎነት ዘወትር ምናለም አሰሱን ገሰሱን ገለመሌ ኮተት የማናጠራቅም ደሃን ዘርፎ ክብረት ድሎት የማናልም ምን ጊዜም ከጭቁን ጎን ቆመን የምንታይ በትግላችን ሰልፍ ጥንከራ ያባነን በሸረኞች ሴራ የማንጠለፍ ያባነንኛ በአገር ህልውና የማንደራደር ቆርጦ መፋለምን ልምዳችን ያደረግን ላመንበት ነገር ምንም የማንሻ ቆመን ለመመልከት ስትፈራርስ አገር አዎ ያባነን በየእስር ቤቱ ደማችን የፈሰሰ በሜዳ ባስፋልቱ ስቃይ የተቀበልን በነውረኛ ገዦች በየዘመናቱ ሙጥኝ ብለን ከሐቅ ለዘላለማዊ ድል ለሕዝብ ነጻነት ለአገር ጥሩ ምስል ስንዋደቅ ይኖር አንጃና በታኘን ቁም ነገር ያላልን ጽናት የታደልን በቃላችን የቆምን አዎ ያባነን መስሎም ይታያችሁ ፖለቲካ ገንዘብ ፖለቲካ ሹመት ተማሩ ካለፉት እየተዋረዱ ወህኒ ከተጋዙት ሰርቀው በቆዘማ በፍርሃት ከሚኖሩት ሕዝብ ባዩ ቁጥር ከሚበረግጉት ስለዚህ ታገሉ ከእኛ ጋር ሆናችሁ ታመኑ ለሕዝቡ ይርካ መንፈሳችሁ ለገዢ የማይሰግድ መለያው ጽናቱ ይሃፓለላችሁ
አልንማ ቁጥር 5 ውሸት ሲደጋገም እውነትን ይመስላል። ጆሴፍ ጎብልስ የናዚ ጀርመን የፕሮፓጋንዳ ሚኒስትር ይመስላል እንጂ ውሸት ምን ቢደጋገም እውነት አይሆንም። ጸጋዬ ወይን ገብረ መድህን ጸጋዬ ደብተራው ያፋ ስሙ ሲወጣለት ዳቦ ያልተቆረሰ ሆኖ መከራ በዛበት ብሎ የሚቀልደው ጸጋዬ ገብረ መድህን ደብተራው የብዙ ውሸትና ሐሰት ሰለባ ሆኖ ሕይወቱም በወያኔ እጅ አልፏል። በዚህ ድርጅት ላይ ያልተደጋገመ ክስና ሐሰት የለም ብንል ትክክል ነው። ግን ሐቁ እየዋለ እያደረ መጋለጡ መታወቁ አልቀረም። ደርግ ያስጨበጣቸውን ሐሰት እስኪያቅለሸልሸን ሲደግሙብን የቆዩ ጥቂቶች አይደሉም። ያፋ ኤርትራን አስገነጠለ፣ ወራሪውን የሶማሊያ ጦር ደገፈ፣ ወዘተ ሲሉ በዚያው ልክ ደግሞ ድርጅቱ ሐቁን ሲነግራቸው ዓመታት አልፈዋል። ዛሬ ራሳቸው የሻዕቢያ መሪዎችና በቅርቡ መጽሐፍ የጻፉ ምሁሮቻቸው ሳይቀሩ የኤርትራ ድርጅቶችና የኢሃፓ ጠብ ድርጅቱ ኤርትራ የኢትዮጵያ ቅኝ ግዛት መሆንና በቀጥታ ነጻነት የሚገባት መሆኑን አልቀበል በማለቱ የተነሳ ነው ሲሉ ቃላቸውን ሰጥተዋል። ኢሃፓን ይወዳል ተብሎ የማይታማው ገብሩ አስራቱ ቢሆን በመጽሐፉ ኢሃፓ የነሻዕቢያንና የዚያድ ባሬን አቋም ባለመቀበሉ ተጠቃ በጥርሳቸው ገባ ብሎ ሲያቀርበው፣ ወያኔ ግን የሻዕቢያንና የሶማሊያን አቋም ደግፎ 3000 ክላሽን ከሶማሊያ እንደተላከለት ገልጿል። ዛሬም ግን ይህንን አስገነጠለ እና ወረራ ደገፈ ውሸት የሚደጋግሙት አሉ። ኢሃፓ ከመመስረቱ በፊት ጀብሃ የተባለው ድርጅት ኤርትራን ነጻ አድርጋታለሁ ብሎ በ1960 ዓመተ ምህረት የተመሰረተ ሲሆን የችግሩ መንስኤ ከነበረው መንግስት ስህተት ጋር የተገናኘ ሆኖ ሳለ ለፖለቲካ ስልጣን ያልበቃውን ኢሃፓን አስገነጠለ ብሎ መክሰሱ የወያኔን እርኩስ ሚና ለመደበቅ መሆኑን ብዙዎች አይሰጡትም። ደርጎች የፈጸሙትን ጸረ ህዝብ ሽብርና ወንጀል ማጠየቂያ ለመስጠት ኢሃፓን በአስገንጣይነትና ወረራ ደጋፊነት ችክ ብሎ ማቅረቡ ያዋጣናል ብለው የተያያዙት ናቸው። ሐቁ ግን ውሎ አድሮ ሊታወቅ ሊረጋገጥ ችሏል። አሁንም የሐሰት ክሱን ለማስተጋባት የሚጥሩ ካሉ አውቆ የደነቆረውን መድፍም አያነቃው ብለናቸው የምናልፈው ነው። በወያኔ የቀጥታ ወይም የጃዙር ድጋፍ በዓመት ቢያንስ እስከ 3 ጸረ ኢሃፓ መጽሐፍ ነን የሚሉ ለህትመት ይበቃሉ። አይነታ ኢሃፓ ነበርን ብለው ከሚዋርቁትም ውስጥ ለወያኔ ያደሩ እንዳሉ ለእኛ ምስጢር አይደለም። የነሻምበል ሻለቃና ኮሎኔሎች ቆሻሻ ብዕር ውጤት ይሆን ብልግና ቢገባንም የራሳችን ጠማማ እንዲሉ አባል ነበርን የሚሉት ውሸትና መርዝ ግን የባሰና እግዚኦ የሚያሰኝ ሆኗል። በቅርቡ አንዱ እንደሰማሁት በሚል ደረጃ ደርቶና ደራርቶ የጻፈው ውስጥ ለምሳሌ ራሱን የማዕከላዊ ኮሚቴ አባል አድርጎ በማቅረብ ውሸቱን ሌላ ደረጃ አድርሶታል። የመጽሐፉ ዋና እንቆቅልሽ ይህ ነጭ ውሸት ነው። ቢያንስ የእኛን በሕይወት መኖር የረሳ ይመስላል። በዚሁ ልክ መስራች ነበርን የሚሉም እንደ አሸን መፍላታቸው አልቀረም። የጸጋዬ፣ የዋለልኝ፣ የተስፋዬ ደበሳይ ቅርብ ወዳጅ ነን ብለው የሚዋሹም በርክተዋል። ለእኔው ለራሴ እያሱን አውቀዋለሁ ተጠንቀቀው ያለኝ ግለሰብ በአሜሪካ ይኖራል። የድርጅት ምስረታ ሂደቱ ውስጥ ሚናቸው ተመልማይ የሆነ ግን በምስረታ ጉባኤ የተገኙም አሉ። አንዳንዶች ስለ ኢሃፓ የሚናገሩት ውሸታቸው ሊታመን ባለመቻሉና ይህንንም ስለሚያውቁ ያሳምንላቸው ይመስል ውሸትን በባሰ ውሸት ያጅባሉ። ይህ ጻፍኩ ባይ ግለሰብም ገለባ ተሳትፎውን በኢሃሰ ሕዝብ አዳራሽ ክፍል በውሸት አዳብሮና ራሱን ሊደርስበት ያልቻለውን የአመራር ኮሚቴ አባል አድርጎ ቀርቧል። ለምን ገብንም የኔም ኤርትራዊነት በማጋለጥ መልክ አጥርዋል። ሐማሴንም ሐማሴን ያውም የከርነሽን ተወላጅ ነው ሲሉ የነበሩትን አስተውታለሁ። ረዳት ፕሮፌሰር አለኔሽቲ ታላቅ ወንድሜ ሳሙኤል ደምቢዶሎ ተወለደን ሰምቶ አይ እያሱም ኦነር ሊሆን ይችላል ያለውን አስተውታለሁ። የንቆቅልሹ ግለሰብ እያሱ መልምሎ ወደ ሜዳላ ተይላለው ከዚህ ቀደም ለልጁ ድርጅቴ ድርጅቱን ይቅርታ ጠይቄያለሁና በዚሁ የማልፈው ጉዳይ ይሆናል። ነገራችን ላይ እኔ ወደ ድርጅት የምንመልኳቸው ጥቂቶች ሲሆኑ ሙሉ አድሮ ሲበላሹም ሶሪ ይሃፋ በሚል ጥፋቴን አምኛለሁ። ኤርትራዊነትን በተመለከተ በውልደት ጥፋትና ወንጀል እስካልመጣ ድረስ በይሃፋ አያሌ ኤርትራውያን ማለትም ኢትዮጵያውያን ታግለው ተሰውተዋል። ስመጥር አርበኞችም እኮ ከኤርትራ የመጡ ነበሩ። አይደለሁም እንጂ ኤርትራዊ ብሆን ኖሮ እንኳ እዛ ብወለድ ኖሮ እንኳ ልጆች ታዲያ ምን ይጠበቅ የሚሉት ጉዳይ ነው። ዋናው ማንም ግለሰብ የሚገመተው በሚይዘው አቋምና በሚያካሂደው ትግል ነው። ገብረ እግዚአብሔር ጋይም ላይ በአዲስ አበባ የተቆመው በውልደቱ አማራ ነው። ለደብተራው ላይ የወያኔን ጦር መርቶ ያመጣው ከሃዲም የጸለምት ተወላጅ ነበር። የነገሮች ሂደት በዘር ቆጠራ በጅምላ የሚወሰን አይደለም። የእንዳፎት ሽንጉርጉር ነው ብንል ቦታው ነው። ስንቱ የትግራይ ተወላጅ ኢሃፋ ሆኖ ሲሰዋ ቀሪው ደግሞ ለደርግም ለወያኔ ማድሯል። ዛሬ የወያኔ ታማኝ አሽከሮች የሆኑ የትግራይ ተወላጆች ብቻ አይደሉም። እኛ መሰል ኢሃፋዎች ደግሞ አገራችን ኢትዮጵያ ብለን ብቻ የታገልንና የምንታገል እንጂ በተለምዶ አነጋገር ዘር ቆጠራ ውስጥ ያጀግና ትውልድ አልገባም። ይህን በሽታ ያመጡት ነሻቢያ ወያኔና ኦነግ ናቸው። ኢሃፓ ሲመሰረትም ከየቦታውና ብሔረሰቡ የመጡ አብዮተኞች ናቸው አባሎቹ መሪዎቹ የነበሩት። በሻቢያ በኩል ወደ አሲምባ በሚደረገው ጉዞ ላይ ሕይወታቸው ያለፈው ብንያም አዳነ፣ ውልደት ትግራይ የአዲስ አበባ ልጅ መሐመድ ማህሙድ፣ ጅማ ኦሮሞ የአባ ጅፋር ዘመድ ከአሜሪካ ወደ ትግል ሜዳ የመጣ ምሳሌ ናቸው ለኢትዮጵያዊነት። ዘራብሩ ካበበ ኤርትራዊ ነውና አናሳልፈውም ከተዋጋ ለኤርትራ ይዋጋ ብሎ ፍርችም ያለው ሻቢያ ነው። ጓዱም በሌላ መንገድ ወደ ኢትዮጵያ ተመልሶና የሐሰን ተቀላቅሎ በወሎ ሲዋጋ ተይዞ በአዲስ አበባ ሲጀል ተቀብሎ በይፋ ከነው ብሸት ሙሉጌታ ሱልጣንና ኢትባረት ሕዝቅያስ ጋር በደርግ ተገልሏል። በወያኔ የተገደለው የመርካቶ ይስሐቅ ደብረጽዮን በውልደቱ ኤርትራዊ ነበር። ወያኔ ሲፋለሙ የተሰውት እነ ጃብርና ገለር ዳፍላም በውልደት ኤርትራዊ ነበሩ። ወያኔ ተይዘው ተገደሉ የተባሉት እነ ሀጎስ በዛብህና ተክላይ በውልደታቸው ትግራዊ ናቸው። ኢትዮጵያዊ 100%። ልክ እንደ ዋሲሁን፣ ግርማ ጎልጃ፣ ደረጀ አምበርብርና ሌሎች በውልደታቸው አማራ እንደነበሩት ሁሉም ኢትዮጵያዊ። በሮማ ከተማ ጣሊያን የሻቢያ ፊልም ያውም የውሸት ጦርነት ያለበት በይፋ ለህዝብ ሊታይ ቀርቦ እኔና አንድ ጓድ ያውም ያዲሮ ተወላጅ በአማራነት ተፈርጀን ካልወጣችሁ ፊልማው አይጀመርም መባላችንን አስታውሳለሁ። ዘር ቆጠራ ከመጣ ኢሳያስም ሆነ የቅርብ አማካሪዎቹ ወደ አድዋ መወርወራቸው የሚደመጥ ነው። ግን ሻቢያ ናቸው ትናንትም ዛሬም። የኔ ኤርትራዊነት ሳይሆን ጥያቄው ዋናው ጉዳይ የኔ አቋምና ትግል ይዘት ነው። በዚህ ላይ ማንም እኔን ሆነ ድርጅቴን በጸረ ኢትዮጵያነት ሊፈርጅ ቢነሳ ውርደት ለራሱ ይሆናል። ማ ለኢትዮጵያ ታግሎና ተሰውቶ ከያፋ በላይ? የራስ ጠማማ ባልኩት መስመር ስገፋበት ድርጅቱ ላይ ጉዳት ያደረሱና አሁንም ስሙን ለማጥፋትና ትግሉን ለማደናቀፍ ግንባር ቀደም ሆነው የሚራወጡት ቀደም በድርጅቱ ነበር የሚሉ በተለይም አንጃ ሆነው የሚወገዝ ታሪክ ያላቸው የክህደትም አባወራዎች ናቸው። የድርጅቱን ታሪክ ውስጥ አዋቂ ነን ብለው ይነሱና አወቅን ያሉት ከቅዱስ መጽሐፍ አጣቢዋ የማያልፍ ሆኖ ይገኛል። ልብ ወለድ ሊባል ሲገባው እውነተኛ ታሪክ የሚል ታፔላ ይሰጠውና ያው ትችቱ በዚህ ደረጃ ሲመጣ የጠነከረ መሆኑ የግድ ይሆናል። በበኩላችን ለብዙዎቹ መልስም የማንሰጠው በጽሑፋቸው ኢሃፓ የሚለው ስም እውነት ሲሆን ሌላው ሁሉ ጥያቄ የሚያስነሳ በመሆኑም ነው።
ነበረከትና ህላዊ መለስና ሲዩ መሰል ጣራቶች ስለይሃፋት ይጽፉ ሀቁን ያቀርባሉ ብለን አንጠብቅም። ወደ ኢየሱስ ተመለስኩ ባዩ ሳይቀር ቢጽፍ አማትቦ ውሸቱን መልቀቁ የሚጠበቅ ነው። ሌላኛዋ ወጣት የሀፋዎችን አጋልጣ አስገድላ የልጅላት አንጃ ሆና ዛሬ መጽሐፍ ጻፍኩ ብላ የወያኔ ተወዳጅ ጸሐፊ ብትሆን በበኩሌ እምብዛም አልገረምም። ሌሎችም ቢሆኑ በተለይ ሊደብቁት የሚፈልጉትን የፍርሃት፣ የክህደት፣ የሙስና ታሪካቸውን እናውቃለንና ከወዲሁ መከላከያ ምሽግ ያዘጋጃሉ። እኛ የምናውቀውን ሁሉ ልናጋልጥ ብንነሳ ምድር ቀውጢ ትሆንባቸው ነበር። እኛ ሀቁን አንለፍትም ይጎዳል እያል እነሱ ሊጎዱ ውሸትን ይፈጥራሉ። ምስጢር መዘፍዘፍና ማስካት የእኛ መስመር ባለመሆኑ ገበናቸውን አንጃ ሆኑ ወይም ከዱን በሚል ሜዳ ላይ አላሰጣንባቸውም። ካበዙት ግን ሊቀየር ይችላልና ያኔም በሀቁ ላይ መከራከር የሚቻል ይሆናል። በድርጅት ደረጃ የተነሱብንን የአንጃ ስብስቦች በሞላ የተቃወምናቸው በፖለቲካ አቋማቸውና በወሰዱትም አፍራሽ እርምጃ ነው። አያያዛችን የተወሰነው ምን ግብ ሊደርሱ ህግና ደንብን ጥሰው ቡድን ፈጥረው ተንቀሳቀሱ በሚል ነው። የመጀመሪያው አንጃ ከፋሽስቱ ደርግ ጋር እናብር በማለቱ ልዩነቱ ተከሰተ። የብዙሃኑን ውሳኔ ረግጦ አንጃ መስርቶ ረሃፓ አሉታዊ እንቅስቃሴ በማድረጉና በተጨባጭም ጉዳት በማድረሱ በወዳጅ ጎራ ሊካተት ወይም ሊፈረጅ አልቻለም። የሌላው አንጃም የተለየ ፖለቲካ ባያቀርብም ውስጥ ለውስጥ ቡድን መስርቶ ህጋዊ አመራሩን በኃይል ሊያስወግድ በማሴሩና ህግ በመጣቱ ነው ለፍርድ የቀረበው። የቅርቡ አንጃ ከወያኔ ጫማ ስር እንውደቅ ብሎ በመነሳቱና አባላት አይሆንም ሲሉት በህቡዕ ተደራጅቶ ድርጅቱን ሊቆጣጠር በህገ ወጥ መንገድ በመጣሩና ከህጋዊ ጉባኤም ፈርጥጦ ወጥቶ የድርጅቱን ስም በመስረቁ ነው ችግሩ የመጣው። አንጃ ስድብ ሳይሆን አቋምና ድርጅትን ገላጭ ነው። በሌሎች ድርጅቶችም የተከሰተ የሽንፈተኛነትና የክህደት ተውሳት ነው። የሀቅ መረጃ ሳይኖረን በባዶ ክስን እንደማንደረድር መታወቅ ያለበትና መረሳት የሌለበትን ነው። ድርጅቶች ባይታበዩ ከኢሕአፓ ሰፊ ተመክሮ ከድሉም ከጠቃሚውም ሆነ ከአሉታዊው ብዙ መማርን በቻሉ ነበር። ያለፉ ስህተቶችን ሲደግሙ ታዝበናል። ማን ጠይቆን በሚል ዝምታንም መርጠናል። ብዙውን ጊዜ ደም የተከፈለበትን ተመክሮ ለቀጣዩ የህዝብ ትግል ጥቅም መዋሉን ኢሕአፓ ሊቃወም የሚችለው አይደለም። በአንጻሩ ግን ኢሕአፓን ጥለውት ሲሄዱ ከሰላሳ ዓመታት በላይ ያስቆጠሩ መለስ ብለው ስለማያውቁት ኢሕአፓ ሊናገሩ ቢነሱ አደብ ግዙ ማለታችን የሚጠበቅ ነው። በስመ ኢሕአፓና በነበርን ፈረስ እነበረከትም፣ አዲሱም፣ ገነት ዘውዴም፣ ግርማ ብሩም፣ ህላዊም፣ ሌሎችም እኛም ኢሕአፓንን ብለው አብረው ሊተረማመሱ የሚችሉበት መንገድ ከቶም የለም። ለጸረ ህዝቦች፣ ወያኔዎች፣ ለደርግ ገራፊዎች ወዘተ በነበርን ከለላ ከሀቀኛ የኢሕአፓ ልጆች ጋር የጋራ መድረክ ሊሰጥ የሚነሳ ሂደትን ሙከራም መቃወማችን ሰማዕትንና ድርጅታችንን በማክበር ነው። በሆደ ሰፊነትና ማሰባሰብ በሚቀና አስተሳሰብም የተወሰደ እርምጃ ለአንዳንዶች ያመልን ብተው ይግደለኝ ሆኖባቸው በከፋው ጥፋታቸው ዳግም ሲዘፈቁ ታይተዋል። ድርጅትን መበተን፣ መከፋፈል፣ ለማፍረስ መጣር መንጋቱ ላይቀር ጎህ ሲቀድ ውሸቱ እርቃኑን መቅረቱ እየታወቀ አይንን በጨዋጥቦ ሐሰትን በአደባባይ መለፈፍ ያዋርዳል። የኮሎኔል ጎሹና የሟቹ ኢንጂነር ቅጣው እጅጉ ጦር ወሬን ያስታውሷል። ኢሕአፓ አንድ ሆነ ተብሎ የቀረበው የነጭ ውሸት በዚህ ደረጃ የሚጠቀስ ነው ብለን አሳፋሪ ቧልቱን ግን በትችት ሳናከብረው እናልፈዋለን። በውሸት አጃቢነት ደግሞ ኢሕአፓ ሊሰለፍ አይጠበቅም። ውሸት ማለቱ ማጋለጡን ሁኔታው ካልፈቀደ በዝምታ ማለፉን ይመርጣል። በኢሕአፓ ላይ የሚዘምቱ በሽፋን ስም ጻፉ ወይም ከሰሱ ማንነታቸውን ማወቁ እስካሁን ከባድ አልሆነም። ለሁሉም ድካምና ውድቀት ለራሳቸው ወኔ ቢትነትና ከርሳምላኩ መሆን ይሐፋል ይከሳሉ። ድርጅቱ ስንት ደግሞ ለግንባር ምስረታው ያደረገውን ጥረት የሚያፈርሱ ሌሎች ሆነው ሳለ የለም ይሐፋሉ ብለው ይደርቃሉ። እስቲ እናንተው በእናንተው ተደራጁ ብለን ስንተዋቸው ስንርቃቸው ደግሞ እንኳን ሊተባበሩ እርስ በርስ ሲነካከሱና ተፈራቀው ሲወራጩ እያየን ነው። ያፋ በሚታገል ይቀናል ይላሉ። በፌዝመል ይብዙ ይጻፍበት ይችላል። ታግሎና ደምቶ ህዝባችንን ከወያኔ ነጻ የሚያወጣ ተገኝቶ ነው የምናዝነው። ትግል መነገጃ ሆኖ የዋሁ ዜጋን ለፍቶ ካገኛት ብር ሲለዩትና ውሎ አድሮ ኩም ሲያደርጉት ነው። ኢዴፓ ከምስረታው ወያኔ ወያኔ ስለሚሸጥ ብቻ ሳይሆን በነበረን ውስጣዊ መረጃ መሰረት ተቃውመነዋል። ጸረ ወሎዬም ተብለንበታል። የሌላ ድርጅት መሪም የወያኔ ደህንነት ክፍያ በየወሩ የሚደርሳቸው ቢሆንም ይህን በአደባባይ ለመንገር ሁኔታው ሳይፈት ቆይቷል። ቅንጅት ሆነ አንድነት የሚለው መፍረሳቸውንም በተመለከተ ወደ መሪዎቹና ወያኔ ማተኮር ሲገባ ኢህአፓ እንዲከሱ የሚነሱ አሁንም አሉ። በአገር ቤት ከነበሩ ድርጅቶች ጋር ኢህአፓ ተባብሮ ሰራ እንጂ አላጠቃቸው። አንድነትን በተነ፣ ሰማያዊ ፓርቲ ላይ መፈንቅለ አመራር ሞከረ፣ ዝናብ አደረቀ፣ ምስር አስወደደ፣ ጎርፍ አመጣ፣ ለሲያይና ለአረብ የቤንዚን ዶላር አደረ፣ ስንትተኛ አማራ ነው፣ ኤርትራዊ ነው፣ ጊዜ ቢኖር በሬ ወለደን ጨምረን ብዙ በተቸነው ነበር። ብላሽ ልፈፋ ወያኔና የደርግ ርዝራዦች የልደቱ ሎሌዎች አሁንም ጥቂቶች አሉ መሰል የሚያበቁት ውሸትን ነው። በነገራችን ላይ ኢህአፓ ይህን ሁሉ ማድረግ ከቻለ፣ ሁሉን ማፍረስ ከቻለ ጠንካራ ድርጅት ነው ማለት ነው። ታዲያ ይህን ማለቱ ያዋጣቸዋል? ድክመትና ውድቀትን ማመን፣ ከውሸት መራቅ ነው ከድርጅቶች የሚጠበቀው። በኢህአፓ ላይ የራስን ውድቀት ማላከት የትም አያደርስም ማለት ነው። የአጼው ስርዓት ወደቀ በሚል ወጣቱን ተራማጁንና ኢህአፓን የሚወነጅሉና የሚጠሉ አሁንም አሉ። ለደርግ አድረውና ቀጥረኛ ሆነው የሰሩ፣ ወንጀሉን ቀለም እየቀቡ ሊያሳምሩ ሲጥሩ የነበሩ የፋሽስቱ ኮሎኔል የብዕር ቀጥረኞች፣ ገራፊዎችና ፍየል ፈጻሚዎች፣ በባዕድ አገሮች ያሉ የቀይ ሽብር ወንጀለኞች ሁሉ የዚህ አይነት ዘመቻ አቀንቃኞችና አሰራጮች ናቸው። ሌላ አንጠብቅም። ያቄው አገዛዝ አስከፊነትን በተመለከተ እንኳን ለ77ኛው የደም ልደቱ አደረሰው ብለን በበተነው በራሪ ጽሑፍም ያኔም ያቀረብነው ነው። አረመኔውን ደርግ መታገላችንም ያኮራናል እንጂ አይቆጨንም። የልደቱን ወያኔነት በጊዜ ያጋለጡ ዶክተር ታዬ ወልደ ሰማያትና ኢህአፓ ጊዜ ራሱ ትክክል እንደነበሩ አረጋግጧል። ዋናው ጥያቄ ግን ይህን ሁሉ ኢህአፓ ማድረግ ከቻለ የለም ተኗል ማለት ሳይሆን ገዝፏል ማለቱ የሚሻል አይሆንም? አንዲት የኦነግ ደጋፊ ግለሰብ የቅንጅትና ኦነግ ትብብር ለዲሞክራሲ ኢኤፍዲ የሚል ብቅ ብሎ የተነነ ህብረት ሲመጣ ኦነግን 80% ኦሮሞ፣ ቅንጅትን 80% አማራ ይደግፋቸዋል ብላ ከነገረችን በኋላ ታዲያ ምንድነው ጭንቀትሽ ስላት እናንተ አልደገፋችሁትምና ታፈርሱታላችሁ ያለችው ትዝ ይለኛል። ከብዙሃኑ ህዝብ በላይ አቅም ካለን ምንድነን ማለት ነው? ቅንጅትንና ሁሉንም ህብረት ያውም አንድ ድምፅ ይዘን ለማደናቀፍ ከቻል ስለኛ ችሎታና አቅም ምን ይላል? ህብረት እንዲመሰረት ጉልበት፣ ጊዜና ገንዘብ አፍሰን ሳይውል ሳያድር ለማፍረስስ ለምን እንነሳለን? ይህን ከመቀበጣጠር ይልቅ እያንዳንዱ የህብረትና የመቀናጀት ጥረት ምን ጠቀመ፣ ለምንስ ደከመ፣ ፈረሰ ብሎ መመርመር ተገቢና ለቀጣዩ ትግል ስጥ የሚሆን ነው። ሌላው ክስ ድርደራው ጉንጭ አልፋ ነው። መሰረተ ቢስ ወሬ ወይም ሱዳኖች ከለንፋዲ የሚሉት ነው። ኢህአፓ ትግል ሲጀምር ያነሳቸው የህዝብ ጥያቄዎች ዛሬም ምላሽ እንዳላገኙ በገሃድ የሚታይ ነው። ባት እንጂ አልተሻሻለም የህዝብ ሁኔታ። እነ ኦባማ የሚታያቸው የኢኮኖሚ እድገት ለህዝብ አልታይ ካለ 24 ዓመታት አልፈዋል። የጤና ጉዳይ የተሻሻለ ባይሆንም ህዝብ በመውላ አልታወረም። ያለውን አስከፊ ሁኔታ ያያል፣ ያውቃል፣ በስቃይም ይኖረዋል። ይህን ያልተለወጠ ሁኔታ ለህዝብና ለሀገር በሚበጅ መልኩ እውን ለማድረግ አሁንም ትግል ያስፈልጋልና ትግሉ ቢቀጥል ድርጅቱ የሚወቀስበት ሳይሆን በቃኝ ብሎ ባለማረፉ ባለመተው የሚመሰገንበት ቢሆን በተገባ ማለትም ይቻላል። የሞት ወልፍ ያለበት ማንም የለም። የቢባልም ግን ድርጅቱ ባለው አቅም ሁሉ ወያኔ ለማውደም አዎ ለማውደም በመጣር ላይ ነው። አቆ ይኮሎታል ደርግ ወደ መጨረሻው እንደመከረው ሁሉ ወያኔ ያፋ የለም የሚል የፈጎን ፖለቲካ መከተልን መርጦ እየዳከረ ነው። ድርጅቱ ከሌለ ይኩሉ ጭንቀትና ጫጫታ ስጋትና የስም ማጥፋት ዘመቻ ለምንስ አስፈለገ? በየጊዜው ያፋ ጠፍቷል ተኗል የለም ብለው መርዶ የሚያረዱን አልጠፉም። ይሁንማ ኖሮ እኛም አርፈን ነበር ብለን ልንመልስላቸው ይዳዳናል። በትግል ለአመታት ድርጅትን አቆይቶ ባለ አቅም ትግልን መቀጠል ቀልድና ቀላል የሚመስላቸው መሐይሞች እንዳሉ እናውቃለን። ይባስ ብለውም ትግልን አቀለው በገቢ ምንጭነት ደረጃ ሊያዩትም የሚከጅሉም አሉ። ያ ሁሉ መስዋዕትነት የተከፈለበት ትግል የድርጅቱን መኖር መቀጠል የሚጠይቅ ነው። የትግሉን ግዳጅ ሌሎች ተቀብለው ትግሉ ተፋፍሞ መውያኔ ቢወገድ የመጀመሪያ ደስተኛ ኢህአፓ ነው የሚሆነው። እኔ ካልሞት ካልደማም የሚል ፉክክር ውስጥ ለመግባት ምንም ፍላጎት የለውምና ለሀገራችን በቂ መስዋዕትነትን ከፍሏልና ይህ በዚህ እንዳለ ግን ያለን ድርጅት የለም ብሎ መካዱ ራስን ማታለል ወይም ወያኔን ዳቀደው ዓለምን ለማደናገር መጣር ነው። ድርጅት ከደከመ ከተጨባጭ ሁኔታ በተጨማሪ የውስጥ ተፋፋዮች የሚጠየቁበት ነውና ይህንን ድክመት ማስወገድ ይገባል። በዚህ ወቅት የአባላትም ሚና ድርጅቱን ለማጠናከር መጣር እንጂ ደከመ ብሎ ያው ራሳቸው ጥለው የወጡ ከሆኑ መራቅና ትግል ማቆም ሊሆን አይችልም አማራጩ። ኢህአፓ ባይኖርስ ትግል ይቆማል ማለት ነው? ድርጅት የመሪዎች ወይም ያን ሁለት ሰው የግል ንብረት አይደለም። አንድ ጸሐፊ በቅርቡ የኢትዮጵያ ህዝብ ግለሰብን እንጂ ድርጅትን ተከትሎ አያውቅም ብሏል። ስህተት ነው። መሪዎችና የጎበዝ አለቆች ሹመኞችና አጼዎች የነበራቸው ቦታ ባይካድም ህዝብ ድርጅትን ተከትሎ ታግሏል። ኢህአፓ ራሱ አንድ ምሳሌ ነው። ልምድና ባህል ወደ ተባለው መሪ ፍለጋ ቢገፋፋም ያም ሆነ ይህ ግን ኢህአፓ በጋራ አመራር የሚያምንና የሰራ ነው። ይህ አቋሙ የመጣው ከመርሃ ግብሩ ብቻ ሳይሆን ከተጨባጭ ተመክሮም ነበር። የድርጅቱ ዋና ጸሐፊ ተብሎ የተመረጠው ብርሃነ መስቀል ረዳ እንደ ስታሊን ኮሚቴውንም ፓርቲውንም ሊፈታ በመነሳቱና የአባላትንም መብት በመድፈሩ አመራሩ ተነጋግሮ ይህን ቦታ እና ስልጣን ሰርዞ የጋራ አመራር መርሆን አስረግጧል። ለብርሃነ መስቀል አንጃዊ ጉዞ ከስልጣኔ አላግባብ ተነሳው የሚለው ይህ ቅሬታው ከፍ ያለ ሚና ነበረው። ወዳልሆነ አቅጣጫ እየተጓዘ ሳለ ባለሁበት ቦታ እንዲደርሰኝ የላከልኝ የ36 ገጽ ደብዳቤ ከዋና ጸሐፊ ቦታው መነሳቱን አማሮ በስፋት ማንሳቱን አስታውሳለሁ። በልምዳችን አንድ ግለሰብ ድርጅቱን ንብረቱ ሊያደርግ ሲጥር ወይም ሲዳዳው መርህ ተጻረረ ብለን የምናርመውና የምናስቆመው ነው። አንዳንዶቹ ድርጅቱን ሊጋልሙ ሞክረው ሲከሽፍባቸው ክሳቸውን ደርድረው ከድርጅቱ ይወጡና የሚፈጥሯት አንጃ ሊቀመንበር ለመሆን ሲሮጡም አይተናል። ኢህአፓን ወደ ግለሰብ ንብረትነት ደረጃ ሊያወርዱ የሚነሱና የሚጥሩ ሁሉ የገሌ ኢህአፓ የሚሉት ከንቶች የአባላትን መብትና ሚና የሚጻረሩና የሚከዱ መሆናቸው አከራካሪ አይደለም። ኢህአፓ አንድና አንድ ብቻ ሲሆን ንብረትነቱም እየታገሉ ላሉት አባሎቹ በሞላ ነው። ከከዱትና ከአመታት በፊት ለተለዩት ባለቤትነትን አይሰጥም። አንድ መሪ ብቻ ገኖ ወጥቶ ድርጅቱ ለመሆኑ ሌሎች መሪዎች አሉት ተብሎ ውርርድ የሚገባበትን ክስተት ከፈለግ በአገር ቤትም በውጭም ምሳሌዎች ሞልተዋል። ድርጅቶቹ ጫጩ እንጂ አልጠነከሩም። የጓድ ሊቀመንበርን አይቀሌ ተክለሰውነት ጉዳትን በኢሰፓም ያየነው ነውና ኢህአፓ በዚህ አይነቱ ማቅ ገብቶ መንደፋደፍን አልፈለገም። የኢህአፓ ስነ ምግባር እኝ እኝ ባይነትንና ልታወቅ ባይነትን መተውን ይጠይቃል። ያሉትን መሪዎቹ ትሁት እንጂ የታበዩ አይደሉም። ሁሉን ከሃሊ ነኝ ምርጥ ነኝ ባዮችን በየጊዜው ሸኝቷል። ይህ ነው ሌላው ሀቅ። ይህን የሀባቋም አንቀበልም ብለው ጌታ መሳይ አንድ መሪ የሚሰይሙ ድርጅቶች ይህን ለማድረግ መብታቸው የተጠበቀ ነው። ለእኛ ግን አልበጀንም። የጋራ አመራር መርህ የዴሞክራሲያዊ አሰራር ዋና አካል ነው። ኢህአፓ ዴሞክራሲያዊ አልነበረም አይደለም ብለው የሚከሱት ራሳቸው ምንም ጉዳት ሳይደርስባቸው በሕይወት መቆየታቸውና አሁንም የመተቸት እድል ማግኘታቸው አለ የሚላቸው ምስክር ነው። ሌሎች ድርጅቶች የተቃወማቸውን የት እንዳደረሱ ሲታወስ ኢህአፓ ግን አስተናበተ እንጂ ሊበትኑት የተነሱትንም ሊያጠፋ አልጣረም። በድርጅቱ ውስጥ ውይይት አይታቀብም። የብዙሃኑን ውሳኔ መቃወም ሲመጣ ነው ችግር የሚከሰተው። ላንጃነት የበቁት ራሳቸው በአመራር ኮሚቴው ጥቂት የነበሩ ቢሆንም አፊዳቪት ፈርመን ወደ ወያኔ እንለጠፍ ሲሉና ሐሳባችን ለአባላት ይውረድልን ሲሉ ስምንት ገጻቸው አውርዶላቸዋል። በኢህአፓ ውሳኔ የሚሰጠው በድምፅና የብዙሃኑን ውሳኔ በማክበርና ተግባራዊ በማድረግ ነው። የብዙሃኑን ውሳኔ ረግጠው እኛ ያልነው ካልሆነ በሚል የሚገተሉትን ግን የሚያስተናግድ ሊሆን አይችልም። በህቡዕ የሚንቀሳቀስ ድርጅት ሊኖረው የሚችለው ዴሞክራሲ ስፋት ጥበት የሚወሰነው በተጨባጩ ሁኔታ ነው። ሐቁ ሲነገር የኢህአፓ ውስጥ ዴሞክራሲ የሚለው ተለጥጦ መገኘቱ ብዙ ጉዳትን አስከትሏል። በተለይም በተወሰነ ወቅት በሰራዊቱ ውስጥ ያለውን ችግር ለመፍታት በሚል የተወሰደው ውሳኔ ዴሞክራሲን በተመለከተ ጫን ብሎ ሲገፋ የወታደራዊ ዲሲፕሊንና አሰራር ጉዳይ ላይ አሉታዊ ተጽዕኖ አድርጓል። እዚህም በበኩሌ ተጠያቂነቴን የምክድ አይደለሁም። ኢህአፓን በዴሞክራሲ ማፈን መክሰስ ግን ወያኔያዊ ስላቅ ከመሆን አያልፍም። ስለ ኢህአፓ ከምስረታው እስከ መራራ ትግሉና ከፍተኛ መስዋዕትነቱ ብዙ ተዋሽቷል። አንድ የደርግ ሻምበል ድርጅቱ የተመሰረተው በምዕራብ ጀርመንና አልጄሪያ ድጋፍ ነው ብሏል። ሌሎች ደግሞ ድርጅቱን ሻቢያ ወይም ኦስማን ሳቤ መሰረቱት ይላሉ። ኢህአፓ የተመሰረተው በለውጥ ፈላጊ ተራማጅ ኢትዮጵያውያን ነው። ሌላው ወሬ ጉንጭ አልፋ ነው። መስራች ነን የሚሉም ሳይቀሩ የየራሳቸውን ቀበጣጥረዋል። ኢህአፓ መናገር የሚችሉት በድርጅቱ ያሉት ናቸው ሲባልም እኛስ ነበርን አይደል ብለው ብትጭት የሚያሰሙ አሉ። የድርጅት ብተና ከተከሰተ 30 ወዘተ ዓመታት አልፈዋል። በአሲምባና ከዚያም በኋላ ከተደረጉት ጦርነቶች ይበልጥ ከብተና በኋላ ራሱን መልሶ ባቋቋመው ኢህአፓ ተካሂዷል። የሰራዊቱም ቁጥር ከመቼውም ጊዜ የበለጠና የዳበረ ነበር። ከሱዳን ድንበር እስከ ጣና መተከልና የጎጃም ክፍሎች በሰራዊቱ ቁጥጥር ነበሩ። አምስት ጣሊያኖች የተጠለፉበት ሁኔታ ነበር። ይህ ሁሉ በድርጅትም በሰራዊት ደረጃ ያልነበሩትን የሚመለከት አልነበረም አይደለም፣ በጥጡ የሚያውቁት አልነበረምና ከዕለታት አንድ ቀን ኢህአፓ ነበርን የሚሉ ሊተቹት የሚችሉበት አይደለም። ማን ያውራ የነበረን ከተቀበል እንደሰማነውና እንደምንገምተው ልፈፋ ከንቱ ሆኖ ይገኛል። የማዕከላዊ ኮሚቴ አባል ነበርኩ፣ ዛሬ ግን ኢህአፓ የለም እንዳለው ጅብ፣ ሰራዊቱ ባርካ ገብቶ አብዛኛው በወባ አለቀ እንዳለው ዋሾ፣ እንደ ሐሰት መስካሪዎች ሁሉ ከንቱና መሳለቂያ ነው። ደም ገብረን ለፍተን መከራን ችለን ያቆየነውን ድርጅት ጥለውትና ጎድተውትም የሄዱት ባለቤት ነን ብለው ሊሰየሙበት አንፈቅድም። ነበርንና ነን የተለያዩ ናቸው። ነበርን ለሚሉ መልሱ ምነዋ ድርጅታችሁን ተዋችሁት የሚል ነው። ነን ለሚሉ ደግሞ ለጽናታችሁ ምስጋና ከተማለትም ታገኛላችሁ፣ በርቱ ቀጥሉ ይባላሉ። የነንን ቅርስና ቦታ ነበር ሊወስድ የሚችል አይደለም። ሲያምራችሁ ይቅር ይላል የአገራችን ሰው። ያባ በድርጅት ደረጃ ታሪኩን ሊጽፍ የጀመረው ጥረት እንዳለ ተነግሯል። ከባድና ሰፊ ጉዳይ ነው። ሐቅንና ሐቅን ብቻ የሚያካትት መሆን ስላለበትም እየተካሄደ ላለው ትግል አንጻር ቀላልም ስራ አይደለም። ለማንኛውም ግን ታሪካችንን የምንጽፈው እኛ በትግሉ የቀጠልነውና ዛሬም ኢሃፓንን የምንለው እንጂ በስልስቴ ዘመን ጥሎን የጠፋው አይደለም። የኢሃፓ ታሪክ እንቆቅልሽ አይደለም። አባላቱ ያውቁታል፣ መንገደኞች ባያውቁትም፣ ጠለቅ ወጣ ያሉት ባይገነዘቡትም። ለወያኔ ያደሩ ወይም አንጃዊ አቋም የያዙ ብዕራቸውን ጥላቻና ታሪክ ብረዛ ስለሚተፋ የሚጽፉትን ብልሹ ያደርገዋል። የኢሃፓን ውድቀት የሚመኙት ኢሃፓንን ሊሉ ቢቃጡም ወዲያውኑ ራሳቸውን ያጋልጣሉ። ድርጅቱን በጅምላ ከመደርግ ወያኔ ሲያወግዙ የለም ሲሉት፣ ይሄ ዲሞክራሲያዊ ነው ብለው ሲከሱት፣ አፍርሰነው ሌላ ድርጅት እንመስረት ሲሉ፣ ወያኔን ትተው በጥር ኢሃፓነት ሲሰማሩና በድርጅቱ ላይ ሐሰትን ሲያስተራጩ ጥላቻቸውንና ማንነታቸውን ግልጽ ያደርጋሉ። ወደዱም ጠሉም፣ እንደ ደርግ ሹመት ዘመን አልፎ ዘመን ሲተካ ራስን አምባሳደር ነን ወይም ነን ማለቱ በኢሃፓ አይረፈራም። ማነህ ባለሳምንት ሲባል እኔ ብሎ መቅረብን ጠያቂ ነው። ያኔ በዘውዲቱ ነበር አያዋጣም፣ ዛሬም አለሁን ይጠይቃል። በአሁኑ ጊዜ ግርግር ወያኔ የዘወራቸው የሞላቸው ሁለት ግለሰቦች ታሪክ እንጻፍ ብለው ከቦታ ቦታ በመዘዋወር ላይ ናቸው። የሁለቱም ታሪክ ሚስጥር አይደለም፣ አስፈላጊም ሲሆን በዝርዝር ይጋለጡበታል። በረከት ጽፎላቸው አካትሙ እንዳይልም ታሟል ሞተዋል ዜናው አለ። ለማንኛውም ድርጅቱን እናውቃለን ብለው የሚጽፉ ሀታዊ መፊዎችን መጠበቁ አይከፋም። ውጤታቸው ግን ገለባ ኢምንትና ከንቱ መሆኑ አያጠራጥርም። እንጻፍ ካልንማ የምንጽፈው ሐቁን ነው። ሐቁ በእጃችን አለና ሐቁን የሚፈሩ መጥፋታችንን ይመኛሉ። ለደርግም ለወያኔም ለአሳፋሪ አንጃም አንተኛላቸውም። ሽማግሌዎች ከድርጅት አመራር ይወገዱ ብለው የሚጮሁት ለውጥን ፈልገው ሳይሆን ገበናቸውን የሚያውቁ ግለሰቦችን ጠግ ለማስያዝ ነው። ይህን ምክር ለእኛ ሁሉ ታላቅ ለሆኑትና ሚናቸውም ከተበላሸ ዓመታት ላለፉት አያቀርቡም። ኢላማቸው ኢሃፓ ነው። የኢሃፓን አመራር መራጭና ሰያሚ የኢሃፓ አባላት ብቻ ናቸው። ማንም ሌላ ኃይል ይህ መብት የለውም። የተወሰኑ ግለሰቦችን በጫና ጫጫታ ምናስወግድ የአፍራሽ ዘመቻችን ይሳካል ብለው የሚያስቡ በቅዠት ላይ ናቸው። ኢሃፓ ምሰሶ አባላቱ ናቸውና እገሌዎች ከአመራር ወጡ አልወጡ ኢሃፓ በያዘው መስመር ቀጣይ ነው። ያን ሁለቶች ወይም የአመራሩ መሳሪያ አይደለምና ነው። እኔ ከድርጅቱ የአመራር አባልነት ለ13 ዓመታት ወጥቼ ቆይቻለሁ። ድርጅቱ ስራውን በሚገባ ቀጠረ እንጂ ለሰኮንድም አልተንገዳገደም። ለድርጅቱ ቁልፍና ተኪ አልባ ግለሰቦች ነን ብለው የቃዡትና ወደ አንጃዊ ትምህርት የገቡት ያፈሩበት ክስተት በየጊዜው ተጋፍጧቸዋል እንጂ አልተከሰተም። ቂም የሚጠበቅ ነው። ጓዶቻችንን በሺዎች ደረጃ በፈጀው ደርግ ላይ ቂም ሲያንስ ነው። አገርንና ወገንን በጎዳው ወያኔ ላይ ቂም ሲያንስ ነው። ቂም የትግል ቤንዚን ሊሆን የሚችል ነው። በደሉን የሚያውቀው የተበደለው ነው ሊተርፍ ከቻለ። ኃይሌ መንጌ ወይ መሌ የሚሉት ሰቆቃችንን እንዲረዱ አይደሉም። ከታሪክ አንጻር ውድቆች ናቸው፣ ማፈሪያዎች። ይህን የምለው መነገር ያለበት ሲሰማ ቢያናድድም መነገሩ ይጠቅማል በሚል ነው። ወደ ወያኔ መለስ ቀለስ እያሉና እየተሞዳመዱ ገልበጥ ብለው ጸረ ወያኔ ለመምሰል እየቃጡ በኢሃፓ ላይ የሚዘምቱትን እናውቃቸዋለን። ሁሉም ግን ሊነገር አይችልም። ድርጅት ስራው ይፋንም ሚስጥራዊንም ያቀፈ ነው። ሁሉም በይፋ የሚነገር አለመሆኑንም መገንዘብ ተገቢ ነው። ከቀደም ተመክሮ ራሱ ምን መደረግ አለበትን ስለ ጥንቃቄ ለሙያተኛ አሰራር ሰፊ ትምህርትን እንቅሰም። መጠየቅም መፈራት የለበትም። ኢሃፓ ጉራ ሳይሆን የተመክሮ ባንክ ነው። ካፒታሊስት ስላልሆነም በነፃ መበደርም ይቻላል፣ ስህተትን ላለመድገም። እየነገርናቸው ጠዋትና ማታ ምክራችንን ሁሉ አድርገውት ዋዛ ተጠበሱ አሉ በተራ በተራ። እንዳይባልብን በጋራ እንጣር።